በደንብ ይሰማል።
ለመልካም መዝሙር አቶ በየነ ሲያዘምር ነበር። እንግዳ ዶክተር እንኳን በሰላም መጣ። እየተማርን ያለን በእግዚአብሔር ቃል መኖር ነው። በእግዚአብሔር ቃል መኖር አልተቻለን። ምን ይሳንሃል? ምን ይሳንሃል? ሁሉ ይቻልሃል። የኔ ጌታ ኢየሱስ ሁሉ ይቻልሃል የሚል መዝሙር ብዘምር የወንድማችን በወንድማችን በተፈራ አማካኝነት እግዚአብሔር ላክል ባህል ብዬ ነው ማምን። ምን ይሳንሃል? ምን ይሳንሃል? ምን ይሳንሃል? ሁሉ ይቻልሃል። ምን ይሳንሃል? ምን ይሳንሃል? የኔ ጌታ ኢየሱስ ሁሉ ይቻልሃል። ምን ይሳነዋል? ምን ይሳነዋል? ምን ይሳነዋል? ሁሉ ይቻለዋል። ምን ይሳነዋል? ምን ይሳነዋል? እኔ ጌታ ኢየሱስ ሁሉ ይቻለዋል። እውር አይኑ በርቶ ወደ ቤቱ ሄደ። ሽባው ተጠርጥሮ በእግሩ ተራመደ። ለዳዊት ልጅ ኢየሱስ ምን ያቅተዋል? ክብር ለእርሱ ይሁን። ይሳነዋል፣ ሁሉ ይቻለዋል። ይሳነዋል፣ ምን ይሳነዋል? ለጌታ ለኢየሱስ ሁሉ ይቻለዋል።
አሜን።
በኃይለኛው እሳት የተጭጭተጥዶ ምንም አይጠበቅ ያልቃል ነዶ ነዶ የውር መንገድ መሪ ለራሱም ያልዳነ ጠፍቶ አጥፍ እንዳልሆን አዳንከኝ መድኔ።
ሃሌሉያ።
ምን ይሳንሃል? ምን ይሳንሃል? ምን ይሳንሃል? ሁሉ ይቻልሃል። ምን ይሳነዋል? ምን ይሳነዋል? ለጌታ ለኢየሱስ ሁሉ ይቻለዋል። ልቤን ስርጥር አድርጎ ክፉኛ የወጋኝ በሌት በቀን ለቅሶ ሰቆቃ የሆነኝ ኃጢአቴ ነውና አምላከ ሆይ ማረኝ ብዬ ተማጸነው እኔንም አሰበ።
ሃሌሉያ። ምን
ይሳነዋል? ምን ይሳነዋል? ምን ይሳነዋል? ሁሉ ይቻለዋል። ምን ይሳነዋል? ምን ይሳነዋል? ለኔ ጌታ ኢየሱስ ሁሉ ይቻለዋል። ለምጻሙ እንዳስሰ ወዲያው ታድናለ። የሚያቅት የለም ሁሉን ትችላለ። የይሁዳ አንበሳ ምን ይሳንሃል? ክብርና ምስጋና ላንተ ይገባሃል። ይሳንሃል? ምን ይሳንሃል? ምን ይሳንሃል? ሁሉ ይቻልሃል። እኔ ይሳንሃል?
ኔሳን አለለኔ ጌታ ኢየሱስ ሁሉ ይቻላል። ሚኒሳንዋል 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 ሁሉ ይቻለዋል። ሚኒሳንዋል ሚኒሳንዋል ለጌታ ለኢየሱስ ሁሉ ይቻለዋል።
አሜን አሜን። እግዚአብሔር ይባርክ።
አሜን። ለዚህ ሰዓት እዚህ መገኘት የቻልኩት የፓስተር ዳንኤል ቤተሰብ ይሄንን ፕሮግራም እንዲወስድ ስለጠየቁኝ ነው። አንዳንዴ ፕሮግራም ሲሰጥ የመጀመሪያ ደቂቃ ላይ ሰዓት የለም የሚል ነገር ይመጣል አይምሮ ውስጥ። ይሄ የማልችል አርስት ነው የሚል ነገር ይመጣል። ነገር ግን ለእግዚአብሔር ልብን ሰጥቶ ለእግዚአብሔር ፈቃድን ሰጥቶ ሰው አንድ ሰው ፕሮግራም ሲሰጥ እሺ ስል ብዙ በረከት አለው። ይሄ የመጨረሻው ሰንበት ትምህርት ካለኝ የስራ እስኬጁል የተነሳ ብዙ አልተከታተልኩም፣ ሶስቱም ወር ማለት ይችላለሁ። ነገር ግን ይሄኛው በመጨረሻ ላይ ይሄንን ጊዜ ወስጄ ከእናንተ ጋር እንዳሳልፍ የፓስተር ዳንኤልን ቤተሰብ እግዚአብሔር ስለተጠቀመ እግዚአብሔርን አመሰግናለሁ። አጭር ጸሎት ላድርግና እንቀጥላለን። የምትወደን የምታፈቅረን አባታችንና አምላካችን ለዚህ ሰዓት ተመስግን።
አሜን።
ምሕረት ቸርነት በእኛ ላይ በዝቶ ይህንን ሰዓት ይህንን ጊዜ ይህንን ደቂቃ ስለሰጠህን ብዙዎች ይህንን እድል አላገኙም። አንተ ግን በእኛ ስራ በእኛ ኃይል በእኛ ጥበብ ሳይሆን ማንም መርምሮ በማይደርሰው በአንተ ፍቅር ይህንን ሰዓት ስለሰጠን እናመሰግናለን።
አሜን።
አስመስሎ እየኖርን ብዙ ዘመን አስቆጥረናል። ዛሬ ሳምንት የማስመሰል ኑሮ ይብቃን ብለን ነበር። ከዛሬ ሳምንት በፊት እንደዛ ብለን ነበር። ከአመት በፊት እንደዛ ብለን ነበር። መድኃኒቴ ዛሬም ቢሆን ወደፊት የመተን ምን ቃል ኪዳን ገብተን ነው የምንለያየው? አባቴ ዛሬ ልባችንን የሚያድስ አዲስ መሳሪያ ሁልጊዜ የትም አይገኝም በአንተ ዘንድ ነው ያለው። መጠገን መስበር የምትችል መልሰ መጠገን የምትችል አባት እያንዳንዳችን የጎደለውን ነገር የምታውቅ አንተ ጠግነን በጌታ በኢየሱስ ክርስቶስ ስም።
አሜን አሜን።
ሊቪንግ ባይ ዘ ወርድ ኦፍ ጋድ ናት ዊዝ ዘ ወርድ ኦፍ ጋድ የሚለው ነገር እኔ ጨመርኩኝ በራሴ ጊዜ ሳነብ። በእግዚአብሔር ቃል መኖር እና ከእግዚአብሔር ቃል ጋር መኖር የተለያየ ነገር ነው። ብዙዎቻችን የእግዚአብሔር ቃል አለ በቤታችን፣ ያ ኢትስ ሊቪንግ ዊዝ ዘ ወርድ ኦፍ ጋድ። ነገር ግን ሊቪንግ ባይ ዘ ወርድ ኦፍ ጋድ ከእግዚአብሔር ቃል በእግዚአብሔር ቃል መኖር እጅግ እጅግ ልዩነት አለው። ብዙዎች ሰዎች በቤታቸው ቁርአን አለ። ብዙዎች ሰዎች በቤታቸው የካቶሊክ ቤተክርስቲያን የጻፈች መጽሐፍ አለ፣ የኦርቶዶክስ መጽሐፍ የጻፉት አለ። ለእኛ የእግዚአብሔር ቃል ብለን የምናምነው 66ቱ መጽሐፍ በቤታችን አለ። ያ ክርስቲያን ሊያስ ብለን አይችልም። የእስላም መጽሐፍ በቤት አለመኖር፣ ሌሎች መጽሐፍት በልብ ቤት አለመኖር ክርስቲያን ሊያስ ብለን አይችልም። ግን የእግዚአብሔር ቃል በቤት ሳይሆን የእግዚአብሔር ቃል ራሳችን ስንሆን ራሳችን የእግዚአብሔር ቃል መሆን እኮ እንችላለን። ከቤትን ስንወጣ ሰው ሊያነብ ይችላል እኛን። ወደ ቤት ስንመለስ ሰው እኛን ሊያነብ ይችላል። ስራ ቦታ ሰው እኛን ሊያነብ ይችላል። የግድ መጽሐፍ ቅዱስ መክፈት የለባቸውም ክርስቶስ እንዲተዋወቁ። ይሄንን ህይወት ለማስተማር ነው ክርስቶስ ወደዚህ ምድር የመጣው። የእግዚአብሔር ቃል ሆናችሁ መኖር ትችላላችሁ ነው። ክርስቶስ ቃል ነው አይደል የሚለው መጽሐፍ ቅዱስ። ይሄ ነገር በደንብ ጠልቀን ሌላውን ቻፕተር ገልጣችሁ በሚታነቡበት ጊዜ ሌላ ቻፕተር ገልጣችሁ በሚልበት ጊዜ ከመጽሐፍ ቅዱስ ገልጣችሁ ማለት ሳይሆን የዚህን አባባል ሌላውን ደረጃ ሄዳችሁ ስታስቡ ኑሮው መልእክት ነበር፣ ከሰማይ የመጣ መልእክት ነበር የክርስቶስ ኑሮ። ይሄ ደግሞ የሚቻል መሆኑን ለመናገር ነበር የመጣው። መልአክ ሲሶ መልአክ ሰይጣን ይዞ አይቻልም ስል ሌሎችን ፍጥረታት ደግሞ ለማዋበድ ለመበከል ሲሞክር በራሱ ጊዜ የሰውን ስጋ ማንም ለመልበስ በዛ ደረጃ በፍጡር ደረጃ ያለው ማንም መልበስ የማይወደው በሰው አይምሮ በሚናስብበት ጊዜ ለምሳሌ ዶናልድ ትራምፕ አይ አም ሪች እያለ ይናገራል። ይሄ እኛ ሀገር ምን አይነት ሰው ይባላል ያለውን አውጥቶ የሚናገር ግን እኔ ሀብታም ነኝ እያለ ይናገራል። እንደዚህ እኔ ሀብታም ነኝ የሚል ሰው የሚቀዳ ውሃ በሌለበት የሚጠጣ መታጠቢያ ውሃ እንኳን ይቅር፣ ቤት በሌለበት ቤት ማለት ማደሪያ ቤት፣ ሚስቱ አርግዛ የምትወልድበት ሆስፒታል ወይም ሜዲካል ሁኔታ የሌለበት አካባቢ፣ ቆይቶ ደግሞ የሚገደልበት ሁኔታ ላይ ሄዳይ ኑር ቢባል አይኖርም። በሰው ደረጃ እንግዲህ ሰው ነው። እግዚአብሔር ግን ክርስቶስ ይሄንን ህይወት ሲወስድ ይሄን ሁሉ ለመቀበል እያወቀ በሰይጣን እንደሚፈተን፣ ምክንያቱም ስጋ ስለለበሰ ሊፈትነው ቴንደንሲ ነበረው። ስጋ ስለለበሰ በሰይጣን ሊፈተን ሰዎች ሪጀክት እንደሚያደርጉት፣ ለማዳን የመጣው ሰው ሊገድለው እንደሚፈልግ እያወቀ ወደዚህ ምድር የመጣው ሰይጣን መጀመሪያ ለእነኛ ለሲሶ መላእክት እግዚአብሔር የማን መኖር የማንችለውን ነገር ነው ለሰው የሰጠው ለእኛም የሰጠው ያለውን እውን ለማድረግ ነው ስጋ ለብሶ የመጣው። ይሄ ቃል መሆን እንችላለን እኛ ከቤት ስንወጣ ስንገባ። እስቲ ሚሞሪ ቴክስት የሚለውን ይሄ ያዕቆብ ምዕራፍ 2:22 አንድ ሰው እስቲ አንብቡ። የደረሰ ሰው ቢያነብ በጣም ደስ ይለኛል። እኔ ደርሼ እያየሁት ግን ከእናንተ ስነበብ ያምራል።
ያዕቆብ 1:22 ነው አይደል?
እንደዛ ነው አይደል የሚለው ሚሞሪ ቨርስ?
አንድ ቃሉ በክርስቶስ ስም አነባለሁ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ።
እግዚአብሔር ይባርክሽ። ይሄንን ነገር አስቡ። በእንግሊዘኛ ኮማዎችን እያስገባ የተናገረው በጣም የሚገርም ነገር ነው። ቃሉን ሰሚዎች ብቻ ሳይሆን አድራጊዎች ሁኑ። ይሄንን ባታደርጉ ራሳችሁን እያታለላችሁ ዲሲቪንግ ሰይጣን እኮ አይደለም። የእግዚአብሔርን ቃል እየሰማን የማናደርግ ከሆነ ዊ አር ዲሲቪንግ አወርሰልቭስ። እስቲ ሕፃን ልጅ ነው ይሄንን ነገር ሳያቅ ያደርጋል የሚባለው። አንድ ሰው እንዴት እያወቀ ራሱን ያታልላል? አይምሮ ያለው ሰው እያወቀ እንዴት ራሱን ያታልላል? ይሄንን አስቡበት። ይሄንን ጥቅስ በደንብ አስቡበት። ከዚህ ነፃ የሆነ ሰው ዛሬ እዚህ መካከል አለ የሚል ካለ እግዚአብሔር ይርዳው ያን ግለሰብ። እኔ የለውበት፣ እኔ በዚህ ውስጥ የለውበት። እኔ ራሴን ዲሲቭ እያደረኩ ነው እስካሁን ያለሁት። ከዚህ ደቂቃ ቀጥሎ ያለውን ህይወት አላውቅም። ወገኖቼ እንደዚህ ከሆንኩኝ አማይ ናት ኢን ዳንጀር ሉዚንግ ማይ ላይፍ። እኔ ብቻ ሳይሆን ሌሎች ሰዎችንም ወደዛ እየመራው አይደለም? እራሴን እያታለልኩ እስከ መቼ ነው የሚኖረው? ይህንን አስቡ። እራሳችንን እያታለን እስከ መቼ ነው የምንኖረው? እኔ 47 ዓመት ሆነዋል ተብያለሁ። ገጠር ስለተወለድኩ የተወለድኩበትን ቀንና ሰዓቱን ታውቃለች እናቴ። ታላቅ ወንድሜ የገባበት ትምህርት ቤት በስንተኛ ክፍል እንደነበረ ስለተነገረችን የወደቀበትን ያለፈበትን ደምሬ ቀንሼ እድሜን በደንብ አውቃለሁ። በ47 ዓመቴ ውስጥ እንዴት ሰው አልሆነም? እግዚአብሔር የሚፈልገኝ ሰው እንዴት አልሆነም? እስከ መቼ ነው ራሴን የማታልለው?
አይሰማም። እንዴት ነው?
ያ ተቋረጠበት መሰለኝ።
አስወጥቶኝ ነበር። እናንተንም አስወጥቶ እንደሆነ አላውቅም።
አለን እኛ አንተን ብቻ ነው ያስወጣል።
እሺ ፓስተር ዳንኤል እያልኩ ነው ያስወጣኝ። ይሄንን ሰንበት ትምህርት አጠናኑን ብዙዎች ቢዚም ሆነው በተለያየ ምክንያት ሳያጠኑ ስለሚመጡ ብሪፍሊ አይዲያውን ከተናገርን በኋላ ነው ዲስከሽን የሚኖረን ስላለ ነው አይዲያውን እየተናገርኩ ያለሁት። እንደ ስብከት አድርጌ ይቅርታ አድርጉልኝ። ይሄ ነው የእሁድ ከሰዓት የቅዳሜ ከሰዓት ሀሳብ ያለው መልካም የሆነ the best way to get education። አንድ ሰው ሁላችን እዚህ የተማርን ፊደል የቆጠርን ሰዎች ነን። ትምህርት ለማግኘት አንድ ሰው ለመመረቅ አስተማሪ ያስተማረውን አባቤን ቢዮንድ የሚባል ደግሞ በራሱ ጥረት የሚያጠናውና ዲስከቨር የሚያደርጋቸውን ነገሮች እነኚህን ጨማምሮ ጎበዝ ተማሪ ተምሮ ይመረቃል። በስራ በሚሰማራበትም ጊዜ የሚጠበቅበትን ስራ ያከናውናል። ፕራክቲካል የሆኑ ነገሮችን እያሳየ እኔ አካውንቲንግ ነበር ሲማር የከረምኩት። በአካውንቲንግ እስከዛሬ ባልሰራም ሁሌ ጥያቄ በአእምሮ ውስጥ ያለው ለምንድን ነው ቲዮሪውን ብቻ የሚያስተምሩት አካውንቲንግ? ለምንድን ነው አንድ ካምፓኒ ተፈጥሮ ሰዎች ተማሪዎች በደንብ እያዩ ተግባሩን እያዩት የማያጠኑት? ዴቢቱን ክሬዲቱን የት እንደሚገባ ቲዮሪውን እየተማሩ ለምንድን ነው የማያደርጉት እያልኩ አስብ ነበር። እዚህ ሀገር ገና እንደመጣው አቶምስ ያሳዩኛል ብዬ አሜሪካን እንደመጣው ኬሚስትሪ ሲወስድ በቃ አቶም ለማየት ነበር ትልቁ ፍላጎቴ። ኢትዮጵያ በእንትን ስማር የነበረው እና ሰዎች ይሄንን እያዩ ማይክሮስኮፕ በተለያየ ነገር የታደሉ ሀገር ነገሮችን እያዩ ይማራሉ። ለብዙዎች እየተማሩም ቢሆን ብዙ ነገር እያለም ቢሆን ይከለከላሉ። ይህንን ፕራክቲካል የሆነ ነገር የተወሰነ ኢሊት የሆኑ ሰዎች ናቸው በዚህ ዓለም በኤጁኬሽን ላይ ራሱ ፕራክቲካል የሆነ ነገር የመማር እድል ያላቸው የተማሩትን በተግባር እያዩ የሚያጠኑት። እንግዲህ ይሄ የኤጁኬሽን በዓለም ላይ ራሳችንን የተማርን ዌል ኢንፎርምድ ለመሆን የምናደርገው ነገር ነው። እንዴት ነው መጽሐፍ ቅዱስ ጋር ትውቅ ሊኖረን የሚችለው? ምን ብናደርግ ነው የሚያስተምረን? የምናጠነው ነገር አለ? ጸሐፊው አንደርላይን አላደረገም፣ እኔ ግን አንደርላይን ያደረግኩት ነገር አለ። ኦቢዲየንስ መታገል። ፕራክቲካል የሆነ ነገር በትምህርት ቤት አንድን ሰው ፐርፌክት እንደሚያደርግ እኛም በመጽሐፍ ቅዱስ ህግ፣ በመጽሐፍ ቅዱስ መንገድ መኖር የሚያስችለን ነገር ኦቢዲየንስ። ኦቢዲየንስ ቱ ሁ? ለእግዚአብሔር። ለእግዚአብሔር የምንታዘዝ ከሆነ ዛሬ ሰዎች በትምህርት ሳይንቲስት ይሆናሉ፣ እኛ ደግሞ የኋለኛው ዝናብ ለመቀበል ንጹህ አቆማዳ እንሆናለን።
አሜን።
ኦቢዲየንስ አለ።
አሜን።
ሁለቱም ቢታወዳድሩ ትልቁ የቱ ነው ብላችሁ ብትጠይቁ፣ አንድ ሰው በኋለኛ ዝናብ ከተሞላ በዚህ ዘመን በዓለም ለሚሆነው ለበሽታውም ለፖለቲካውም መልስ ይኖረዋል።
አሜን።
ማንንም በልጦ ይገኛል። በዓለም በህዝብ ደረጃ በሰማይም የእግዚአብሔር ስም ይከብራል። መላእክት ይደሰታሉ። ክርስቶስ በዚህ ምድር ሥጋ ለብሶ በሚመላለስበት ጊዜ በሚያሸንፋቸው ነገሮች ሁሉ ሰማይ ይደሰት ነበር። በሚያልፋቸው ነገሮች ሁሉ እግዚአብሔርን እያስከበረ ስለሚኖር እና ካን ዊ ሌርን ኦቢዲየንስ መማር እንችላለን ወይ? መለማም አክቹዋሊ ሌርን ከማለት ካን ዊ ፕራክቲስ መለማመድ እንችላለን ወይ? መታዘዝን ለእግዚአብሔር መታ ይሄ ከባድ ነገር ነው ወይ ወገኖች? መታዘዝ እንዴት ይከብዳል! እንዴት ይከብዳል! ሰው አመፀኛ ካልሆነ በስተቀር መታዘዝ እንዴት ይከብዳል! አመፀኛ አዎ የታወቀ ነው፣ እስር ቤት ይገባል ካልታዘዘ ለህግ ለኮሚኒቲ ኖርም ካልታዘዘ ሌላውን የሚበክል ከሆነ ህይወቱ ለሌላው መጥፎ ጠንቅ ከሆነ ይታሰራል። ወገኖች ህይወታችን ለሌሎች መጥፎ አይደለም። የምንኖረው ህይወት በእውነት መርዝ አይደለም ለሌሎች? ከሰማይ እያስቀረ ያለው ሌሎችን ይህንን አስቡበት። ወደ ይሁድ በማልፍበት ጊዜ the living word of God and the Holy Spirit የሚኖር ለዘላለም የሚኖር የእግዚአብሔር ቃል እና መንፈስ ቅዱስ we should not master word of God but the word of God should master us። ይሄ ማስተር የሚለውን እንዴት አድርጎ ነው የተረጎመው? አማርኛውን የያዛችሁ ሰዎች ይህችን ቦታ አንድ ሰው ማንበብ ይችላል? We should not master the word of God, but the word of God should master us. እኔ ፓራፍሬዝ አድርጌ ነው የጻፍኩት። ሰውየውም እንደዛ የጻፈ ይመስለኛል። የእግዚአብሔርን ቃል መቆጣጠር፣ ኮንትሮል ማድረግ፣ መቆጣጠር ሳይሆን የእግዚአብሔር ቃል እኛን ሊቆጣጠረን ይገባል። ወይም ማወቅ፣ መረዳት፣ ሁሉን ነገር ማወቅ። ማንበብ የሚችል ሰው አለ? ከይሁድ ቀን አሁን የተጠቀስኩትን አርስት ቦታ
እስቲ የሚለው እዚህ ግቡ። ቃሉን ጠንቅቆ ማወቅ ሳይሆን ጠንቅቀን ያወቅነውን የእግዚአብሔርን ቃል በሕይወታችንና በአስተያየታችን መንገድ መቀየሩ ነው። ቆይ ከላይ ያለው ነው መሰለኝ።
አዎ ጠንቅቀን ማወቁ የሚለው
መጽሐፍ ቅዱስን የማጥናት የመጨረሻው ግብ ታላቅ እውቀትን በሚደንቅ ሁኔታ መያዝ ላይ የተመሰረተ አይደለም። ግቡ ቃሉን ጠንቅቆ ማወቅ ሳይሆን ጠንቅቀን ያወቅነውን። ቦታው እየጠፋኝ ነው።
ያወቅነውን የእግዚአብሔር ቃል ህይወታችንንና የአስተሳሰባችን መንገድ መቀየሩ ላይ ነው።
አዎ አማርኛው ጥግ የዞረ ለማስረዳት ሞክሯል፣ ግን ወርድ ቢኖረው እንዴት ቆንጆ ነው። we should not master the word of god but the word of god should master us እንግዲህ ሐሳቡ ገብቷችኋል? አቤት እየተቆራረጠ ነው። አልተሰማም።
ሄሎ በእምነት አይሰማም ልምደሽ?
እኔ አይደለም የተናገርኩት።
እና በጣም የሚገርመው በዚህ በይሁድ ውስጥ እኔ የወሰድኩት ቃል የእግዚአብሔር ቃል እኛን ሲቆጣጠር ማስተር ሲቆጣጠር ልበልንም ምንድን ነው መደረግ ያለበት?
ይቅርታ እንትን ለመጽሐፍ ቅዱስ እውነት ራስን አሳልፎ መስጠት ነው ብሎ የተረጎመው።
ለመጽሐፍ ቅዱስ ራሱን አሳልፎ መስጠት
ነው የሚለው።
እንግዲህ ያው በእንግሊዘኛው ስታዩት the word of God should master us ይላል። እና ይሄንን ሐሳብ በሚታየበት ጊዜ ሲዘረዝረው ይሄን ይሄ በሚፈጸምበት ጊዜ የእግዚአብሔር ቃል እኛን በሚቆጣጠረን ጊዜ ቃሉን ሙሉ በሙሉ አውቀናል ሸምድደናል ብለን አንድ ከኔ ጋር የሚሰራ ልጅ ነበር እስላም ቁርአንን ሙሉ በሙሉ አይምሮ ውስጥ ያዘ ልጅ ከህፃንነቱ ጀምሮ የሚያነብ ጎበዝ ማቴማቲሻን ነው እና ከቻድ የመጣ ልጅ ነው በጠራራ ፀሐይ ላይ ሰዎች እየበየዱ ልክ 3 ሰዓት ሲደርስ 3 PM ላይ በእንትን ፍሎር ላይ ይሰግዳል ያችን የስግደት ጊዜ ከእግዚአብሔር ከሚያመልከው ነገር ጋር ነው እንጂ ማንም የሚለውን ነገር አይሰማም። በቃ ስራውን ትቶ ምን ብሎ አስፈቅዶ ይንበረከካል። ይሄ እንዲህ በሚሆንበት ጊዜ ሰዎች ወገኖች በእግዚአብሔር ቃል እኛ እንደዛ ብንሆን ልክ አክራሪዎች የሚያደርጉትን ያህል ከእግዚአብሔር ቃል ጋር እኛ ብንታወቅ ምን ይመጣል? It changes our life and the way of thinking. እስቲ ይሄ the way of thinking የሚለው ነው አስቡ። ስራ ቦታ ሳይናደድ ወደ ቤቱ የሚመጣ ሰው አለ በእውነት? ይሄ በእግዚአብሔር ቃል እኛ የእግዚአብሔር ቃል ሲቆጣጠረን ስራ ቦታ አስተሳሰባችን ይቀየራል። The way we think. ባል ሳናድዳት ምስት ሳታናድደው የሚውል ሰው አለ? ምናልባት እናንተ ንጹሃን ናችሁ፣ ዓለም ግን እየተቸገረ ነው። ምስት ሳታናድደው ባል ሳናድዳት እንደው ሰዓታት እንኳን የማያልፉ አሉ። በተለይ በኢራፍት ዊኬንድ ላይ ማከውን ስራ ጊዜ ይደስላቸዋል። አትሊስት የ10 ሰዓት ኢራፍት ሊኖራቸው ይችላል። እንደዛ አይነት ጸባ ያለው ሰው ቢኖር ምስት ወይ ባል ከእግዚአብሔር ቃል ጋር ስትታወቅ the way she thinks will change and that will change the whole life the whole equation of human life. አንድ ሰው አስተሳሰቡን ሲቀይር አስተሳሰቡን በተለይ ሰማያዊ አስተሳሰብ ማግሰኞ ላይ የሚታጠኑት ነገር አለ ከዚህ ጋር ሊንክ አድርጌ ማለፍ የሚፈልገው ክርስቶስ ሙሴ እንዴ ብሏቸዋል እኔ ግን እንዴ ይላለሁ ሙሴ እንዴ ብሏቸዋል እኔ ግን እንዴ ይላቸዋለሁ እያለ የተናገረውን ነገር ታስታውሳላችሁ። ይሄ ምድራዊ የሆነ አስተሳሰብ ነበራቸው እነሱ። ሙሴ እንዴ ብሏል በቃ let's do this ሙሴ እንዴ ነው ያለው በቃ አንቀንስ አንጨምር። ነገር ግን ክርስቶስ ሲናገር የነበረው አስተሳሰባችሁን ቀይሩ። አንድ ሰው ሲመታችሁ፣ አንድ ሰው ሲሰድባችሁ፣ አንድ ሰው ሳትበድሉ ሲበድላችሁ አስተሳሰባችሁን ቀይሩ። ሌላኛውን ጉንጭ ስጡት። እንዴ ሽሹ ለምን አላለም? በጣም እኮ የሚገርም አንደኛውን ጉንጭ እንደመጣ እንዳይደግማችሁ ራቅ በሉ አላለም እኮ። ሌላኛውን ስጡ። ቆማቹ አከባቢ ጣብቁ ማለት ምን ማለት ሆኖ ትምርት ሆኖት እኮ ነው ትምርት እንድትሆኑ ዘንድ እዛው ቆዩ ጣብቁ አትሽሹ አልደውልለትም ለዚህ ሰው ሁለተኛ ከዚህ ሰው ጋር አላወራም ከዚህ ሰው ጋር አላመልክም እስቲ ምን አይነት ይሄንን ሌላ ቦታ በሚን ተተረጉማላችሁ ይሄን አንዱን ጉንጭ ስመታችሁ አንዱን አይነ ሙሴ አንዱን አይነ ያጠፋውን አንደኛውን አይነ አጥፉ ነው ክርስቶስ ግን ምን ያለው አንዱን አይን ቢያጠፋ ሁለተኛውን እንዲያጠፋ እዛው ጠብቁ ምን ያህል ፍቅር ቢኖር ነው አንድ ሰው ያንን ግለሰብ ወደ መንግስተ ሰማያት ለማምጣት የራሱን ሁለተኛ አይን እስከሚያጠፋ ድረስ ቆሞ የሚጠብቀው አሁን የሚናገረውን ስጋ የሚናገር እንዳይመስላችሁ ወገኖቼ እንደኔ ያለ ተናዳጅ ሰው የለም ማናችሁን ሊያስተምር እንደሆነ አላቅም መንፈስ ቅዱስ ነው እየተናገረ ያለው ክዳኔ እኔ እየተናገረ አይደለም ቆማችሁ ጠብቁ እናንተ ሁለት አናችሁን አታችሁ ሌላኛው ሰው መንግስተ ሰማያት የሚገባበትን መንገድ ፈልጉ እኮ ነው ኢየሱስ እያለ ያነበረው ሙሴ እንዲህ ብሏል እኔ ግን ኤክስትራ ማይል ሄዱላችኋለሁ ኤክስትራ ማይል ቱሴ ባደርስ ለራሱ እኮ ጥቁም አይደለም ክርስቶስ በዚህ ምድር ሲመላለስ ይህንን ሁሉ ጉዳት ሲደርስበት ዝም ያለው ለራሱ ጥቅም እኮ ብሎ አይደለም እኛን ለመጥቀም ብሎ እኛን ለማትረፍ ብሎ በጣም የሚገርመው ነገር መልካም የክርስቶስ ህይወት ምን እንዳደረገ ታውቃላችሁ መልካም የክርስቶስ ህይወት እስከ ዛሬ ድረስ ሩም ፈጥሯል ለዳይንነት እስከ ዛሬ ድረስ ሩም አለ ሰው አብርሃም ሊንከን የተናገራቸው ነገሮች የሰራቸው ስራዎች ሂስቶሪያንን የሚል ሰው ያልጻፈ ሰው የለም እዚህ ሀገር ስለዛ ሰውዬ ትምህርት ቤት እኔ እዚህ ሀገር አልተማልኩም ተማሪዎች ሳይማሩ ያለፉ ተማሪዎች ያሉ አይመስለኝም ሂዩማን ባንክ አንድ ስታሪክ ከሰማሁት እሱ ሰውዬ ያደረገው አክቹአሊ አንብብ ያለው መጽሐፉን ገዝቼ ከሆነ ስራ ነው መሰለኝ እየመጣ ኢሊኖይስ በማታ ፀሐይ ሊገባ አካባቢ ባሪያ እየሸጡ በገመድ አስረው ኦክሽን እየተሸጠ እያለ ቆም አለ ቆም ብሎ አንዱን ወንዴውን ሴቲውን ገዛ ወንዴውን ሴቲውን ገዝቶ ትንሽ ራቅ ብሎ ከሄደ በኋላ ገመዱን ለቆ የታሰረውን ቼን ለቆ ወደ ኖርዝ ነበር በዛን ጊዜ ኖርዝን ስቴት የሸሸ ሰው ነበር የሚያመልጠው ከባይነት እና you are free go alat or alich allo so so town allayo እንደ ይሄን ሁሉ ብር አውጥተ ገዝተ ብሎ ያ የተገዘው ግለሰብ ሲናገር አንተ ነፃ ለማውጣት ነው የገዘውት ሂድ ፍሪ ነህ አለው ይሄ አንዱ ታሪክ ነው ስለዛ ሰው የሚነገረው የሚገርመው እንደዚህ አይነት ታሪክ አንብቤ የተቀበረበትን መቃብር አያለው ብዬ ሄጅ ያለው እዚ ኢሊኖይስ አንዴ ወንድሜ እዚ ሀገር የመጣ ጊዜ ክርስቶስ የሰራቸው ታሪኮች እስከዛሬ ድረስ ነፃ አርጎናልኛ እስከዛሬ ድረስ ቦታ አለ ማንም ሰው እኔ ከዛሬ ጀምሬ በእግዚአብሔር ቃል እኖራለሁ ግን ቦታ አለኝ ክርስቶስ ከኖረው ኑሮ የተነሳ ተስፋ አለኝ ተብላሽተሃል ዋጋ የለህም አንዴ ባሪያ ተብለሃል ሁሌ ባሪያ ነህ የሚል አይነት አይደለም የክርስቶስ ጸባይ በዚህ ምድር የኖረው ሰርቶ የሄደው አንዴ ከክርስቶስ ጋር እኖራለሁ ብዬ ህይወቴን እቀይራለሁ ብል ለዘላለም የሚቀይር በዚህ ምድር እንኳን በሚኖርበት ጊዜ ሳይሆን ለሰማይ እጩ የሚያደርግ ለዘላለም ህይወት እጩ የሚያደርግ ስራ ነው ኢየሱስ ሰርቶ ይሄድ እና if we change the way we think in any situation በቤተሰብ ደረጃ ይሁን በስራ ቦታ if we change this just how we process things I'm watching must የሚመጣውን ነገር ክርስቶስ ቢሆን እንዴት ያደርጋል ብዙን ጊዜ ሰባኪዎች ይህን ሲናገሩ ያናድደኛል የማይኖሩትን ነገር ስለምናገሩ የሆነ ነገር ወደ አእምሯችሁ ሲመጣ ብራችሁን በያዛችሁ ጊዜ ይህንን ብር ክርስቶስ ምን ያደርጋል ወደ ቤተርሳን አምጡ እኮ ነው ደሞዛቸውን ከፍ ለማድረግ ግን ይህንን እስቲ ኢኖሰንት በሆነ መንገድ ተመልከቱ ኢኖስ በስቃይ ውስጥ ያለ በጭንቀት ውስጥ between two heavy stones ወፍጮ በሚፈጭበት ከታችና ከስር ከባድ የሆኑ ድንጋይ ነው የሚፈጨው ያንን በቆሎ ልክ እንደዚህ በሚፈጭ በሽታውም ይሁን የሚጣለ መስማማት የባል አለ መስማማት የሥራ ቦታ አለ መስማማት የጓደኛ እንቢ ማለት የተለያየ ነገር ውስጥ ገብታችሁ እንደዚህ ስትፈጩ ያላችሁ ሰዎች ፓስተሮችን አይደለም እስቲ በነገር ውስጥ ስትፈጩ ያላችሁ ሰዎች ክርስቶስ እንዲ በሚፈጥበት ጊዜ ምን ይሊዮን ብላችሁ አስቡ ዳይንነት ወዲያው ይመጣል ወደ ህይወታችሁ እኔ ይሄንን ሃንድል የማረገው እንዲ ነው የምል መልአክ ራይታዌ ወደ ህይወታችሁ ይመጣል without delay ايه በቀልድ ውስጥ ሳይሆን በጭንቀት ውስጥ ይያላችሁ ይሄንን ጭንቀት ክርስቶስ እንዴት ይይዘዋል how can he handle ቢትሉ አቤት ደስታ በሰማይ የሚሆን ምክንያቱም በሁለት ወፍጮ መሃል በእሳት መካከል ሆኖ ንጉስ ሆይ በሰማይ የሚያድነን አምላክ አለ ባያድነንም እንኳን አናመልክ ባያድነንም እንኳን ላቆም ኮሚስል አናመልክም በሚንልበት ጊዜ ሙሉ በሙሉ ለእግዚአብሔር መቆማችን ይረጋገጥና በእሳት መሃል ልብሳችን እንኳን አይነካ ሌሎች ተቃጥሎ ይወጣሉ ወይ ሞታሉ አማዳቸውን እናወጣለን ብለው ሲጠብቁ ወገኖቼ መልካም ሽታ እየሸተታችሁ ትወጣላችሁ ከጭንቀት ውስጥ ከመከራ ውስጥ ይህንን የኖራችሁ ሰዎች ልትመሰክሩ ትችላላችሁ ብዙ የሚነበብ ጥቅስ አለ ግን ፊልጵስዩስ 2 ከ12 እስከ 16 አማርኛ በደንብ የሚችል ሰው ቢያነብልኝ ደስ ይለኛል ፊልጵስዩስ 2 ከ12 እስከ 16 የደረሰ ሰው አለ አማራ ብቻ መሆን የለበትም አማርኛ በደንብ የሚችል አማራ ያሉን ማለት ፊልጵስዩስ 2 ከ12 እስከ 16
ስለዚህ ወንድሞቼ ሆይ ሁሉ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ትርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ስለበጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና በመጥቶና በጠማማ ትውልድ መካከል ያለ ነቀፋ የውሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጎሩ ክፉም ሳታስቡ ሁሉን አድርጉ በእነሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ስለዚህም በከንቱ እንዳልሮጡ በከንቱም እንዳልደከሙ በክርስቶስ ቀን የሚመካበት ይሆንልኛል
እግዚአብሔር ይባርክሽ እግዚአብሔር ይባርክሽ ቁጥር የመጀመሪያ 12 እና 13 ስታነቡ አስመሳይ እንዳልሆኑ ነው እግዚአብሔር በጳውሎስ አማካኝነት የመሰከረው የፊልጶስን ሰዎች። ፓስተር የሚመጣ ጊዜ መልካም የሚሆኑ እንግዳ ቤተክርስቲያን ገጠር ማደግ ስንት ትምህርት የሚያስተምር ይመስላችኋል? መሰላችሁ ከተማ ያደጋችሁ you missed a lot of life። በእውነት በአንዳንድ ቄስ በሚዞርበት ጊዜ በሚመጣበት ጊዜ ሚስቱም ባሉም ሁሉም ልጆቹም የጎበኛት የከታት የቅዳሜ ከሰዓት ምሳ ጊዜ አቤት ቤት ያለው ሰላም ልክ እንደወጣ የሚሰዳደቡ ሰዎች በጣም የሰማይ መላእክት ሆነው ቄሱን ያስተናግዳሉ። ጳውሎስ እዚህ ምንድነው ያለው? እኔ ከወጣሁ በኋላ እኔ ጥያችሁ ከወጣሁ በኋላ ማመስክሮት ነው ወገኖች፣ የእግዚአብሔር መንፈስ ነግሮት የነኚህ ሰዎች ሁኔታ ወንድሞች ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን ከእናንተ ርቄ ያለው ራሱ ከእግዚአብሔር ጋር ሰላም እንዳላችሁ አይቻለሁ። ለመታዘዝ ለእግዚአብሔር ቃል ለመታዘዝ ላስተማርኩት ወንጌል ለመታዘዝ ልባችሁን እንዳዘጋጃችሁ አይቻለሁ። እንደዛ ካለ በኋላ ምን አለ? ዳይነታችሁን ለማረጋጋት ይህንን ጥቅስ በእውነት ነን አድቬንቲስቶች የሚያነቡ ይመስላችኋል? እኔ ሲያስተምሩ የሰማችሁ ሰዎች ካላችሁ አላቅም። ዳይነታችሁን በመንቀጥቀጥ መዳናችሁን በመንቀጥቀጥ እና በፍርሃት አረጋግጡ ያለውን ጥቅስ አሁንማ አድቬንቲስቶችም እየፈሩት ነው ያለው። ይህ ነገር በጣም የሚገርመው በምን ውስጥ ሆናችሁ ነው ወገኖች? ይሄ በመንቀጥቀጥና በፍርሃትና በመንቀጥቀጥ በሚልበት ጊዜ እግዚአብሔር ያጠፋናል እንደዚህ ያደርጋል እንደዚህ ያደርጋል ማለት ሳይሆን ይሄን ቀጥሎ ያለውን ቁጥር ሲታነቡ ይሄ ፍርሃትና መንቀጥቀጡ ከየት የመጣ ነው የሚለውን ታያላችሁ። በመጥፎና በጠማማ ትውልድ መካከል ያልነቀፋ የዋዎችም ኖርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ ለዚህ እኮ ነው በመጥፎ ህዝብ መሃል ስለምትኖሩ ፍርሃትና መንቀጥቀጥ ያለው ምንድነው? ወይኔ ከእንደዚህ አይነት ህይወት ቤተሰቤንም ጠብቅ እኔንም ጠብቅ የሚል ፍርሃት እኮ ነው። ይሄ እግዚአብሔር ያድነኛል ያጠፋኛል እንዴት ነው የሚል ፍርሃት ሳይሆን በሰፈራችሁ ያለው በአካባቢያችሁ ያለው ሁኔታ የዚህ ዓለም ሁኔታ ሊያስፈራችሁ ሊያንቀጠቅጣችሁ ያስፈልጋል። Don't live together. አንድ ላይ አትኑሩ። እነሱ እንደሚሆኑ አትሁኑ። አንድ ምስክርነት ተናግሬ ባልፍ ደስ ይለኛል። ከፓስተር ዳንኤል ጋር ታረቁ ብዬ የሆኑ ሰዎችን ስጠይቅ ለምንድን ነው እንዲህ ተራርቃችሁ የምትኖሩ ብዬ ወደ ሁለት አመት ይሆናል መሰለኝ አንድ ሰው ምን አለ ፓስተር ዳንኤል ነገሩን ስለሚችል ነው እየተናገርኩ ያለሁት ከዚህም በፊት ያለፈ ነገር ሊኖር ይችላል ቤት የለውም ይሄ የለውም ይሄ የለውም እዚህ ሀገር ከመጣ ጊዜ ቆይቷል ግን ይሄ የለውም ይሄ የለውም ይሄ የለውም አይረባም ማለት ነው። ሌላ ነገር ምንም አልጠቀሰም ለኔ ለመታረቁ ምክንያት የሆነ ነገር ላለመታረቁ ምክንያት የሆነ ነገር ይሄ ሰውዬ ቤት አለው ትልቅ ደረጃ ልጆቹ ምኑ ትልቅ ደረጃ የደረሱ ሰው ነው። እንደዛ ስል እንዴ ሰው እስከዚህ ድረስ ይዳፈራል በእግዚአብሔር አልኩ። አው በስጋም የሚባል ነገር እኮ አይደለም በስጋም የሚባል ነገር አይደለም በእንደዚህ አይነት መካከል በእንደዚህ አይነት ህዝብ መካከል አሁን ነው በዚህ ህዝብ ፊት ነው የሚናገረው ለፓስተር ዳንኤል ነገር ያላቀ ግን በልቤ ሁሌ እየጸለይኩ ነው ለዛ ግለሰብ። አንድ ቀን ደውዬ ግን ሄዳይ ከፓስተር ዳንኤል ይቅርታ ጠይቅ መጀመሪያ ከእግዚአብሔር ወእኔ ለኔ ብቻ አይደለም ለሌላም ሰው ብለ ሊሆን ይችላል ብዬ ካልሆነ ቤቴም ታጣለ ልጆችንም ታጣለ ልለው እግዚአብሔር ጊዜ ስጠኝ ይያልኩ ነው። በመጥፎና በጠማማት ይውልድ መካከል ይሄ ግለሰብ መጥፎና ጠማማት ይውልድ አይደለም። ዳንኤል መጠንቀቅ የለበትም? ይሄ ሰው እንዴ ብሮኛል ብሎ መራቅ አለበት ከዚህ ሰው? ለዚህ ሰው እኮ ነው ሁለተኛውን ጉንጭ ስጥ የሚያለ ያለው። Can you guys live this kind of life? Can we live this kind of life? እንደዚህ የማንኖር ከሆነ ምንም ዋጋ የለውም። አሁን ሰዓት 20 ደቂቃ በኋላ ሰንበት ትምህርት እናቆማለን በቃ ያልፋል። ቲያትር ሄደው ፊልሙ ሲያልቅ 10 እና 12 20 ዶላር የተከፈለው አልቆ ወደ ቤት እንደምንመጣ በቃ ሰዓቱ አልቆ እንሄዳለን። Can we live with this world? ለዲስከሽን ለያንዳንዱ ቀን ያዘጋጀሁት አለ ግን ለዲስከሽን በዚህ አቆማለሁ የጨረስኩ መስለኝ። እግዚአብሔር ይባርካችሁ። በሰኞ ላይ ያለውን በማክሰኞ በአሙስ የቀረውን ያነበባችሁ ሰዎች ሌላም ጥያቄ ያላችሁ ጥያቄ እየጠየቃችሁ ግን ይሄንን መድረክ ከመክፈቴ በፊት ጳውሎስ ዳህንነታችሁን በመንቀጥቀጥና በፍርሃት አረጋግጦ ያለው እግዚአብሔርን በመፍራት ያጠፋኛል ብላችሁ በመፍራት ሳይሆን በመጥፎ ትውልድ መካከል እየኖራችሁ ስላላችሁ ይህ መጥፎ ትውልድ እናንተንም ይዞ እንዳይጠፋ ተጠንቀቁ። በዚህ ህዝብ መሃል በሚታልፉበት ጊዜ ተጠንቀቁ። ካልሆነ ይህ ህዝብ ሲጠፋ እኛም አብረን እንጠፋለን። የነሱ ለነሱ ምላሽ እንሰጣለን የምንልከው ነው። ሁሌ ምላሽ እንሰጣለን የምንልከው ነው። አብረን እንጠፋለን ከዚህ ህዝብ ጋር። የእግዚአብሔር መንፈስ ለእያንዳንዳችን የማስተዋል አእምሮ ይስጠን። አመሰግናለሁ። ጥያቄና ሐሳብ ያለው ሰው
ይሰማል?
ለኔ ይሰማል።
ሃሎ ይሰማል። ቀደም ስታብራራ በነበረው ላይ ይሄ the goal is not about our mastering of the word of God but about the word of God mastering us የሚለውን ሐሳብ ስትናገር ነበርና ብዙ የራቀ የተለየ ባይሆንም ለኔ እኔ ሳጠና ይሄንን የተሰማኝ ወይም ደግሞ ወደ ውስጥ የገባው ነገር ምንድነው ይሄ አንድ ሰው አንድ ነገር ማስተር አደረገው ሲባል አውቆ ጨረሰው ማለት ነው። በቃ ይሄን ነገር ማስተር አርጎታል ሲባል ለኔ አስተሳሰብ ወይም ደግሞ ለኔ እውቀት አውቆ ጨረሰው ነውና እንግዲህ እኛ የእግዚአብሔርን ቃል አውቀን የጨረስን የሚመስለን ሰዎች ነን። ግን በርግጥ እዚህ ጋር የሚለው እናንተን መጽሐፉ አውቆ ይጨርሳችሁ እንጂ እናንተ መጽሐፉን አውቀን እንጨርሳለን ማለት አይደለም ቁም ነገሩ ነው እያለ ያለው። ግን ሲጀመር ማን ነው እግዚአብሔርን ቃል አውቆ የሚጨርሰው? ራሱ እኮ የእግዚአብሔርን ቃል አውቄ ጨረስኩ የሚለው ሰው ገና ያልጀመረ ሰው። ምክንያቱም የእግዚአብሔር ቃል ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው ይላል። እዛው ስንተኛው ማለቴ የትኛው ክፍል እንደሆነ ባላስታውስም ግን ማለት የትኛው ቀን እንደሆነ ባላስታውስም ሁሉ ጊዜ መንፈስ ቅዱስ ያለው ሰው የእግዚአብሔርን ቃል ያ መንፈስ ቅዱስ ነው ወደ ጥልቀቱ ወደ እግዚአብሔር ቃል ጥልቀቱ ገብተን ያንን ነገር እንድናቀም ያረጋን መንፈስ ቅዱስ ነው ይላል። እንደገናም ደግሞ በየጊዜው ደግሞ ያ መንፈስ ቅዱስ ደግሞ በአዲስ መልክ ያንን ነገር ያስተምረናል። ታዲያ በየጊዜው በአዲስ ነገር መንፈስ ቅዱስ የሚገለጥልን ከሆነ እንዴት ነው የእግዚአብሔርን ቃል አውቀን ጨረስን ወደሚለው ራሱ ሲጀመር ማን ነው እግዚአብሔርን ቃል አውቆ የሚጨርስ? የማያልቅ እኮ ነው። እዚህ የተጻፈውን እንኳን አንብበን አንጨርሰው። አንብቦ መጨረስ ይቻላል ግን አስተውሎ መጨረስ አይቻልም። አንብቦ ዝም ብሎ ሸምድዶ መጨረስ ይቻላል። ከአንዳንድ ሰዎች 7 ያነበብኩ ይላሉ 10 ያነበብኩ እንደዚህ ያነበብኩ ከዛ ፍጥረት ከራ ይያሉ የደገሙትን ቁጥር ብዛት የሚናገሩ ሰዎች አሉ። የመዘገቡ ይሄን ያላም ግዚያ ይባላል። ይሄን ያ አይደለም እኮ መጽሐፍ ቅዱስን አንብቦ አውቆ መጨረስ የሚለው ያ አይደለም። ማናችንም አውቀን ምን ጨርሰው አይደለም። ለምን የእግዚአብሔር ቃል እኮ እግዚአብሔር ራሱ ነው። እንዴት ነው ሰው እግዚአብሔርን አውቆ የሚጨርሰው? ጥቅሱን አላስተውስም እንጂ እኮ ምንድነው የሚለው? እግዚአብሔር ትልቅ ነው እኛም ማናቀውም ተብሎ ነው የተጻፈው። እግዚአብሔር ትልቅ ነው እኛም ማናቀውም። እንዴት ነው ሰው ያንን ነገር ማስተር ራሱ አደርጋለሁ ብሎ ለማሰብ ሲጀመር ራሱ ለኔ ይከብደኛልና ግን አለማወቅ እንደሆነ ነው እኔ የምረዳው። አለማወቅ ነው የእግዚአብሔርን ቃል ማስተር አድርጌዋለሁ አውቄ ጨርሻለሁ ብሎ ማሰቡ ራሱ የማይሆን ነገር ነው። ግን የእግዚአብሔርን ቃል ለማወቅ ግን እሱ እኛን ማስተር እንዲያደርገን እንፍቀድ። ሲልገን ምንድነው የእግዚአብሔርን ቃል ከፍቼ ሳነበው እንዲ አንብቤ ጨረስኩት ለማለት ሳይሆን እሱ እኔን ይናገረኝ ማለት እኮ ነው። እሱ በእያንዳንዱ ነገር እኔን ሲናገረኝ እኔን ያወቀኝ ይመጣል ማለት ነው። እኔን ያወቀኝ ሲመጣ እኔ እዛን ጊዜ ነው እሱን ማቀው። እግዚአብሔርን የእግዚአብሔር ቃል እኔን እንዲያውቀኝ ደግሞ ራሴን ልከፍት ይገባል። ትሁት ልሆን ይገባል። ዝቅል ይገባል። አለማወቅ ያላውቅ ይገባኛል። የዛን ጊዜ የእግዚአብሔር ቃል በእያንዳንዱ ንግግር ውስጥ መሸምደድ ሳይሆን ይልክ ሰው ከሰው ጋራ እንደሚያወራው ቃሉ ይናገራል፣ ወደ ውስጥ ይገባል። ሲናገር ነው የምናውቀውና ስለዚህ ምንድነው ለማለት የፈለኩት እኛ የእግዚአብሔርን ቃል ማወቅ አንችልም። እሱ ግን ሲያውቀን እሱን ዲያውቀን አውቆ እንዲጨርሰን ስንፈቅድ የዛን ጊዜ እኛ ደግሞ የእግዚአብሔርን ቃል ያወቅን እንሄዳለን። ገናኮ በሰማይም እኮ የተማርን ነው የምንቀጠለው። ከእግሩ ስር ቁጭ ብለን የተማርን ነው የምንቀጠለውና ስለዚህ እዛ ላይ እኔ ይሄንን ሐሳብ ለመጨመር ነው እና የሮቡ ክፍል ላይ ይሄ የጽሞና ወይም ደግሞ የጸጥታ ጊዜ ከእግዚአብሔር ቃል ጋር በሚለው ላይ ሰው ከእግዚአብሔር ቃል ጊዜ መውሰድ ያልቻለበት ምክንያት የእግዚአብሔርን ቃል ካለመውደድ ነው። የተለያየ ምክንያቶች እንዘረዝር እንችላለን። ሰንበት ትምህርቱም ይናገራል። አንዳንዱ ራሱ ሰርቫይቭ ለማድረግ ብቻ የሚታገል ሰው አለ። አንዳንዱ ደግሞ ያለው አልበቃ ብሎ ያለኝ ይበቃኛል ብሎ ይላል ጳውሎስና ያ ጥቅስ በህይወቱ አልሰራ ብሎ ትሚታገል ሚሰቃይ ሰው አለ። ያ ሰው በዛ ሰው ብዙዎቻችን እንፈርዳለን ግን እናዝንለት ነው የሚገባው። ለምን ያ ይበቃኛል የሚለው ማንነት ቢኖረው ኖሮ እንደዛ ባሉ ነበር። አሁን ያ ቀደም በዛ ሰው ለዛ ሰው አዝኝለታለሁ። አሁን ቀደም ወንድም ኪዳኔ ለተናገረው ሰው እሱ ያለኝ በቃኛል የሚል ማንነት አጥቶ ያለኝ በቃኛል ያለውን ሰው ይከሳል። ያለው ይበቃኛል ስላለ እኮ ነው ያ ሰው ዝም ብሎ የተቀመጠው። በዛ ሰው ውስጥ ያለውን ነገር ያ ሰው አያውቅም። የዳንኤል ያለኝ በቃኛል ብሎ ባለው ጌታን አመስግኖ ሌላ ሁሉ ለትርፉ ያንን ትርፍ ለማግኘት ጊዜን በሚጠፋ ነገር ከማዋክን ጊዜን በጌታ ነገር ላይ ላውል ብሎ መሆን አለመሆኑን ለማወቅ ከመፈለግ ይልቅ የሚጠፉ ነገሮችን አልተበሰበም ያለኝ በቃኛል ብሏል ብሎ ያንን በማለቱ በእውነት ያ ሰው በጣም አሳዝኖኛል። ምክንያቱም እዚህ ጋር ሰንበት ትምህርቱ ሲናገር ምንድነው በቃ ያለን ይበቃናል ስለማንል ጊዜ እናጣለን። እና ስለዚህ የትኛውን ወደን ነው አሁን ያለኝ ይበቃኛል ማለት ስላልቻለን የእግዚአብሔርን ቃል ወደን ማለት ነው። የእግዚአብሔር ቃል ቢገፍብን ቢተልቅብን ኖሮ ጊዜን አላጣን አይደለም። ሌሎች ነገሮች እኮ አላስፈላጊ ነገሮችን በመናደርግባቸው የእግዚአብሔርን ቃል በጽሞና ከሱ ጋር ለመቆየት እንፈልግ ነበር ብንወደው ኖሮ። እዚህ ጋር ሰንበት ትምህርቱ እንደው ምን ይላል ሰው ከሚወደው ጋር አብሮ ጊዜ ማሳለፍ ይፈልግ አይደለ ወይ? እውነት እኮ ነው። ማንም ሰው ከሚፈልገው ነገር ጋር ነው ጊዜ የሚያሳልፈው። ይሄ አሁን ሌሎች ነገሮችን ለመጨመር እኮ ምን ሯሯጣው እነዛን ነገሮች በጣም ስለምንወዳቸው ነው በጣም ስለምንፈልጋቸው ነው። ግን ጊዜ አጣው እንደዚህ ሆኖ ምንም አይነት ጊዜ ሊጠፋ አይችልም። አንድ ጊዜ አንዲት ልብስ አጣቢ ይባላል ልብስ አጣቢ ናት እና ልብስ በመታጠብበት ጊዜ አሉ አሁን ሰው ከእግዚአብሔር ጋራ መነጋገሪያ ጊዜ አያጣም የሚለውን ለምሳሌነት ልናገር ነው። እንዴ ቁጭ ብሎ እንኳን የእግዚአብሔርን ቃል ለማንበቢያ ጊዜ እንኳን አጣሁ ቢል እየሰራ እንኳን ከእግዚአብሔር ጋራ መገናኘት ይችላል። ያቺ ልብስ አጣቢ አሉ እያጠበች ልብሱ ጽድት ሲልላት አሉ አቤት ጌታ ሆይ የኔንም ህይወት እንደዚህ ጽድት አድርገው ትላለች ልብሷን እያጠበች። ከዛ ደግሞ ያ ልብስ ደግሞ ታጥቦ ደርቆ ስትተኩሰው ደግሞ ይሄ የተጨማደደው ነገር ደግሞ እንትን ስትሬት ሲሆንላት ደግሞ እስቲንንም ህይወት እንደዚህ ቀጥ አድርገው እንደዚህ እስቲ አባጣ ጎርባጣውን አጥፋው እያለች ስራን ሰራለች ይባላል። እና ምንድነው እኛ የእግዚአብሔር ፍቅር ውስጣችን ስለሌለ ነው እንጂ ቁጭ ብለን የምናነብበት ጊዜ እንኳን ብናጣ ከጌታ ጋር የምንገናኝበት እየሰራንም ቢሆን አናጣ እየነዳንም ቢሆን አናጣ። በየትኛውም ነገር እሱን ማሰላሰል ቁን የጸጥታ ጊዜ ማለት እኮ እሱን ማሰላሰል ሁሉ ጊዜ ጌታ ነገር ሊበልጥብን ይገባልና ያ ሲሆን ነው ያው መዝሙርም እኮ ወደ ውስጥ ወደ ሰው ህይወት ውስጥ የሚመጣው የእግዚአብሔር ቃል ወደ ውስጥ ሲመጣ ነው የእግዚአብሔር ቃል ሲመጣ ነው በመዝሙር ሆኖ የሚቀየረውና ከዛ ሁሉ ጊዜ ተዘመረ ሲሄድ ያው ያሙስ ክፍል እንደሚናገረው ያ ነገር ሁሉ ጊዜ ወደ ውስጣችን እንዲቀር በቀላሉ ለማስተዋስ እንድንችል ይረዳል ይላልና ሐሳቦቼ እነዚህ ናቸው ይበቁኛል። አንድ ጥያቄ ግን አለኝ በማክሰኞ ክፍል ላይ ጥያቄ ልናገርና ሌሎች ሐሳቦች የሚቀድሙ ካሉም በዮሐንስ 5 ቁጥር 45 ላይ ዮሐንስ ወንጌል ምዕራፍ 5 ዮሐንስ ወንጌል ምዕራፍ 5 ቁጥር 45 ላይ ያለው ነው ጥያቄ። ዮሐንስ ወንጌል ምዕራፍ 5 ናነባው ዮሐንስ ወንጌል ምዕራፍ 5 ቁጥር 5 ከደረሳችሁ ዮሐንስ ወንጌል 5 45 እንደዚህ ነው።
አንብብ
በዚህኛው ትርጉም አነባዋለሁ። እስቲ የተለየ ካለው እስቲ አነባው።
እኔ በአብ ዘንድ የሚከሳችሁ አንሰላችሁ የሚከሳችሁ አለ እርሱም ተስፋ የምታደርጉት ሙሴ ነው።
ነው ተመሳሳይ ነው ተዛዝሮ ተጻፈ እንጂ ቁጥር 45ን ብቻ ነው የጥያቄ። ከሳሻችሁ ተስፋ የጣላችሁበት ሙሴ እንጂ እኔ በአፊት የምከሳችሁ አይምሰላችሁ። ሙሴ እነሱ ከሳሽ ነበር ለምንድን ነው እንደዚህ ብሎ የተጻፈው? ከሳሻችሁ ተስፋ የጣላችሁበት ሙሴ እንጂ እኔ በአፊት የምከሳችሁ አይምሰላችሁ ሲል ምን ማለት ነው? ሙሴ ከሳሽ ነበር ወይ? እነሱን የሚከስ ነበር ወይ ሙሴ?
እንግዲህ ሰምታችኋል። በጣም ሐሳብ የሚጠይቅ ማሰብን የሚጠይቅ ጥያቄ ነው። እስቲ እን ጥያቄ ለመመለስ ሞክሩ። ከዛ በፊት ግን ሐሳብ ያለው ሰው ስንት ደቂቃ አለ እንደዚህ በትምህርት? አንድ 10 ደቂቃ?
15 ማድረግ እንችላለን። 10 ደቂቃ አለ። በጣም
15 ደቂቃ አለ። ቶሎ ቶሎ በሉና ሐሳባችሁን ተናገሩ። ካሉንም ለዚህ ጥያቄ መልስ የተዘጋጀ ሰው ካለ መልስ መስጠት ይችላል።
ሄሎ
አቤት።
አማኔል ነኝ። እኔ እንግዲህ እስኪ ወዚህ የተጠየቀው ጥያቄ ላይ ሐሳብ ለመስጠት ነው። ከእግዚአብሔር ቃል ግሩም የውይይት ጊዜ ነበረን። ጌታ ይባርክ ይሁን። እንግዲህ ባነሳችው ሐሳብ ላይ በተለይም ቀጠል አድርገን ጆ ብናነበው ራሱ ተጨማሪ ማብራሪያ ይሰጣል። ኮንቴክስቱን ማየቱ በጣም ይጠቅማልና በእምነት ያነሳችው ጥያቄ በጣም ግሩም የሆነ ጥያቄ ነው እና ከ45 ወረታች ወረድ ብሎ ምን ይላል? ቁጥር 46 ላይ ሙሴን ብታምኑ እኔን ባመናችሁ ነበረ። ይሄን ቃል እንያዘው። እኔን ባመናችሁ ነበረ ካለ በኋላ ደግሞ ሁለተኛው አሳምን አለ እርሱ ስለእኔ ጽፏልና። ሁለተኛ ቁልፍ ሐሳብ ለዚህ ነው። ብዙን ጊዜ እኔ ሁሉ ጸሎቴ ምኞቴም የእግዚአብሔርን ቃል ስናጠና እንደው ገለጻም ብዙም አስፈላጊ አይደለም፣ ራሱ ቃሉ ራሱን ይፈታል። ስለዚህ ሁሉ ጊዜ በቃሉ ላይ የተመሰረተ ጥናት ብናደርግ ምኞቴ ነው ሁሉ ጊዜ። ምክንያቱም አስገራሚ የሆነ ንጽረ ቃላትን እናገኛለን ከእግዚአብሔር ቃል። እንግዲህ ሐሳብ ተፈላጊ አይደለም ለማለት አይደለም፣ ግን ዋናው ቃሉ እኔ ህይወት ሰጠኝ የለወጠኝ እየጣፈጠኝ ያለው ለካ እንደዚህ የመሰለ ግሩም የሆነ ምላሽ ከእግዚአብሔር ቃል እያለ ይላለው እና ይህ ለተነሳው ጥያቄ እንግዲህ አንደኛ ሙሴ እኮ እንደውም ራሱ ክርስቶስ ተናግሯል በቃሉ ላይ። አሁንም ሰው የተናገረው ሳይሆን በቃሉ ላይ ህግ በሙሴ በኩል መጣ ይላል እግዚአብሔር ቃል አይደለም። ግን የምደንቀው ደግሞ ህግን ደግሞ የሰጠው የጻፈው ማን ነው? ክርስቶስ ራሱ ነው አይደለም? ሃሌሉያ። ስለዚህ ክርስቶስ ኢየሱስ ስለሆነ ሙሴ ማለቱ ሳይሆን ቃሉ ምንድነው? እውነቱ እዚያ ላይ እንደተገለጸው ሙሴ የተሰጠው የእግዚአብሔር ቃል እሱ ነው። እኔ አልከሳችሁም። ቃሉ ራሱ ይከሳል። እሱ ነው። አያችሁ ወገኖቼ፣ እኔ የጌታ ቃል የምጣፍጠኝ እግዚአብሔር ኃጢአት ብሰራም ነፍስ ብገልም ባመነዝርም ሁለተኛ ብሆንም ቀጣፊ ብሆንም እግዚአብሔር እስቲል ይወደኛል። ግን የእግዚአብሔር መውደድ ሰማይን አያስገባኝም። እግዚአብሔር ሲወደኝ አውቄ ያንን ነገሮችን ስተው ነው። እዚህ ክርስቶስ ማለቱ ይህ የተጻፈው ቃሉ ነው የምከሳችሁ። ስለዚህ እኔ ወዳቸው ለዚህም ነው ሰማንት የመጣሁት። ሙሴ የጻፈው ስለኔ ነው። ስለዚህም ቃሉ ስለማታውቁ ቁጥር 47 ላይ ደግሞ መጻሕፍትን ካለማመናችሁ ግን ቃልን እንዴት ታምናላችሁ ነው። ይሄ ነው ዋናው ቃሉ ነው ማለቱ። ይሄ የምንማረው ቃሉ፣ ይህ የተጻፈው ቃሉ፣ ይህ የምፈውሰው ቃሉ ነው የምከሳችሁ እንጂ ሙሴ አይደለም። ዋናው ግን እነሱ ብዙውን ጊዜ ስለ ሙሴ ነው፣ ስለ አብርሃም ነው የሚቀድማቸው። አብርሃም አባታችን፣ ሙሴ ሕግ ሰጪያችን፣ የመጀመሪያ መሪያችን ይላሉ። ግን ሙሴ ስለ እኔ ነው የጻፈው። አብርሃምም ደግሞ ቃልም ጊዜውን ጠበቀ ተመኘ ሆነለትም ደግሞ አየም ይላል ክርስቶስ። እና ይህን ለማከል ነው። አመሰግናለሁ።
ሌላ ዶክተር አማኑኤል እግዚአብሔር ይባርክ። በተለይ 46 እና 47 ላይ 46 እና 47 ላይ ያለውን ሐሳብ ተጠቅመ የ45ቱን ጥያቄ ስለመለስክ እግዚአብሔር ይባርክ። ሌላ ሐሳብ ወይ ጥያቄ?
አሜን። ያ እኔም በመልሱ ላይ ሐሳብ የለኝም። እኔም በጣም የገባኝ መልስ ነው በእኔ በኩል የተመለሰው በእኔ በኩል። እንደ ሐሳብ ለመጨመር በሰንበት ትምህርቱ ላይ ያው ይሄ ማጠቃለያም ነው። መጽሐፍ ቅዱስን እንደ መመሪያችን አርገን እንዴት መውሰድ እንዳለብን በተለይም የኛ ቤተክርስቲያን መጽሐፍ ቅዱስን ለእምነቱ መመሪያ አርጎ ከመጠቀሙ ቤተክርስቲያኖች አንዱ እንደሆነ እንደውም ዋነኛው ያንን ስናጠና ነበር። ይህን መጽሐፍ ቅዱስ ደግሞ ለማወቅ ለመረዳት ምን ማድረግ እንዳለብን ሁሉ እያስረዳ ነው የነበረው። መጽሐፍ ቅዱስ የኛ የእምነታችን መመሪያ እንደሆነ እያስረዳ ቆይቶ መጨረሻ ላይ ግን አሁን ሲቆልፈው መታዘዝ ከሌለ ዋጋ የለውም ከማወቅ የሚበለጠ እንደ ቃሉ መሄዱ ላይ ነው ትልቁ ነገር ብሎ ይናገራል። ትክክል። እዙ ላይ እኔም ዘላይ ልብ ያው መሰት እንደሚያስፈልግ ነው ያለ እምነት መጽሐፍ ቅዱስን ማወቁ ብቻ በቂ ላይሆን ይችላል ማለት እንደዚሁ ሪፈር አድርገን በጥያቄ የመጡ ሰዎችን ለመመለስ የሚያስችል ደረጃ ልንደርስ እንችላለን። ብዙ ሪፈራንሶችን ከወሰንን የቴዎሎጂ ትምህርት መውሰድም ለዛ ነው። ሰው በጥያቄ የመጣውን ሰው ለመመለስ ነው የሚያስችለው፣ ለመኖር ላይጠቅም ይችላል። እና ለእኛ እንደ ጂፒኤስ ነው። እንደዛ ስል እግዚአብሔር የሚናገረው በሌላም መንገድ ይናገራል፣ መጽሐፍ ቅዱስ ብቻ አይደለም የሚለውን ሀሳብ አውቃለሁ። ያንን ግን እግዚአብሔር በቀጥታ የሚመራቸው መንገዶች ሁሉ ከመጽሐፍ ቅዱስ ጋር ካለው እንደማይቀረን ነው እየተረዳ ነው። መጽሐፍ ቅዱስ ራሱ በእግዚአብሔር መንፈስ የተጻፈ ስለሆነ መጽሐፍ ቅዱስ ስንመራ በሌላ መንገድ ያለውን ነገር ተው ነው ከሚል አይደለም፣ ሁሉ አብሮ ይስማማል። ግን መጽሐፍ ቅዱስን እንዳንመራ የሚያደርግ ሌላ ነገር ከጎን ካለ ግን ጥያቄ ውስጥ ማድረግ እንዳለብን ነው። ብዙ ስለ ባህሎች፣ ስለ ልማዶች ብዙ ይሄ ደግሞ ሪዝን አውት በማድረግ ብዙ ነገሮችን ስናይ ነበረ። እና በቀጥታ ደግሞ የልምምድ የህይወት ልምምድ እግዚአብሔር በቀጥታ የሚናገረኝ የሚለውም ሀሳብ ሁሉ ነበረ። ይህ ሁሉ እንዳለ የራሱ ጥቅም ኖሮት እያለ ግን መጽሐፍ ቅዱስን እንደ መመሪያ እንዳልቀበል የሚያደርግ ከሆነ መንገድ የሚገባ ከሆነ ያ ሁሉ የሚያሳስተን እንደሚችል ነው የምናገረው። ስለዚህ መጽሐፍ ቅዱስን ስንከተል የእግዚአብሔርን ድምፅ መስማታችን እንደሆነ እንድናይ ብዙዎቹ ልክ ነው ወይስ አይሰጡበትም። እና የእግዚአብሔር ቃል መሆኑን ከማወቅ ከማመን በተነሳ የምንሄድ ሰዎች ልንሆን ይገባናል። መጽሐፍ ቅዱስን በሙሉ ከማወቅ አንዷን ጥቅስ ተረድቶ ያን እንደ መመሪያ አድርጎ መሄዱ ይበልጣል። ማወቁ መጥፎ ባይሆን እንኳን ብዙውን ከማወቅ ባወቁት መሄዱ የበለጠ ነው። በዛሬም ቀን እንደሚናገረው እና የእኛ ጂፒኤስ ነው ወይ? አንድ ሰው መንገዱን የማያውቅ ሰው አሁን ካንሳስ ሲቲ ውስጥ የትም ስነዳ ጂፒኤስ ላያስፈልገን ይችላል። ይህ ቢፈልግ ጂፒኤስ አንዳንዴ ወደ ሲያዘር ሁሉ ናቅ አድርገ ነው በራሳችን እንሄዳለን ስለምናውቀው። ሌላ ቦታ ስንሄድ ማናውቅበትን ጂፒኤስ እየተመራን ስንሄድ ጂፒኤስ በዚህ ሂድ እያለ እኛ ግን በሌላ ምንሄድ ከሆነ እንሳሳታለን። እና የእግዚአብሔር ቃል ዝም ብለን እንድናውቀው ሌላ ለሌላ ሰው እንድንናገር ሳይሆን የራሳችን ህይወት ጂፒኤስ እንደሆነ እናያለን ወይ የሚል ነው። እግዚአብሔር ስለነበረን ጊዜ ተመስገን ይመስገን።
እግዚአብሔር ይባርክህ። በጣም የሚገርመው ጂፒኤስ እዚህ ውስጥ ያልተጠቀመ ሰው አለ አይመስለኝም። አንዳንዴ በማታ ሲነዳ እኔ ጊዜን የማሳልፈው መንገድ ላይ ነው እንዴ ይሄ ባይኖር የት ነው የሚሄደው ብላለሁ። በማታ በጨለማ በዝናብ በስቶርም መሀል በተራራ መሀል በጎር በመንደር ሲያሳልፉ ይሄ ባይኖር የት ነው እየሄድኩ ያለው ብላለሁ። ብጠፋ መንገድ ላይ ቢበላሽ እና የእግዚአብሔር ጉዞ በጣም የሚገርመው ጂፒኤሱ እያለ እኮ ነው እኛ ሌላ ጋር የምንሄደው። በጣም የሚገርም ነገር ደግሞ እኮ የምናውቀው መንገድ ቢሆን አንድ ነገር፣ የማናውቀው ደግሞ እኮ የሚጠቅመው መንገድ ቢሆን አንድ ነገር፣ የማይጠቅመው ደግሞ እኮ የሚያድን መንገድ ቢሆን አንድ ነገር። ወደ ሞት እንዴት ወደ ሞት ሰው ይሄዳል እያወቀ? እግዚአብሔር እርዳን። ሌላ ሰው የመጨረሻ አንድ ሁለት ደቂቃ እኔ እጠቀማለሁ። አንድ አራት ደቂቃ አለ፣ እስቲ ተጠቀሙ።
ጥያቄውን በልዩ ልዩ መልኩ ተመልሷል። ይሄ ሙሴ አምስተኛ ምስክር ነው። ስለ ምስክርነት ነው የሚያወራው። ከላይ ከሰላሳ አንድ ጀምሮ እስከ አርባ አራት ላይ ባለው አራት ምስክሮች አሉኝ ይላል። ምክንያቱም አይሁዶች እሱ በሚያደርጋቸው ነገሮች ሁሉ ይህ የእግዚአብሔር ልጅ ነኝ እያለ ራሱን ያዳማል ሁልጊዜ ራሱን ይክባል። እና ይሄ ማን ነው? እኛ አብርሃም አለን፣ ሌሎችም ነቢያት አሉ፣ ግን ይሄ ማን ነው እንደዚህ ያለ ነገር ስል ዮሐንስንም እናውቃለን። ዮሐንስ በጥምቀት መጥቶ ነግሮናል፣ መልእክትም ሰጥቶናል። ዮሐንስ የመጣው ይላል ኢየሱስ ክርስቶስ 32:31 ቁጥር ላይ ዮሐንስ የመጣው እናንተን በቀጥታ እየፈረደባቸው በግልጽ ነግሯቸዋል። በልባቸው ውስጥ ሁሉ ያለውን ሁሉ ነግሯቸዋል። እናንተ ግን እሱ የአይሁዳዊ ስለሆነ የሚታወቁት ዘራችሁ ስለሆነ ተቀበላችሁ። እሱም አይደለም እኔ ከሰው ምስክር አልፈልግም። ዮሐንስም የእኔ መጨረሻ ምስክር አይደለም። ራሴ ደግሞ ምስክር ቢሆን እኔ ውሸታም ይሆናለሁ። ለእኔ የሚመሰክርልኝ አንደኛ ዮሐንስ መጥመቁ ራሱ እውነተኛ ምስክር ነው። የተወለደውም ለምስክርነት ነው፣ ስለ እኔ እንዲመሰክር ነው። ዮሐንስ የመሰከረው ምስክርነት እውነተኛ ነው። ሁለተኛ ስራዬ ይመሰክራል። እኔ ምንም እኔ ራሴ ትክክለኛ ሰው መሆን አለመሆኔን ለእናንተ መመስከር አያስፈልገኝም። ሶስተኛ አባቴ ምስክሬ ነው። አራተኛ የተጻፈው ጽሑፍ ምስክሬ ነው። የተጻፈው ጽሑፍ በተለይም የሙሴ መጽሐፍ ከመጀመሪያ ጀምሮ የተጻፈ መሆኑን ለማረጋጋት ነው የተጻፈው። እነሱ ብዙ ጊዜ አብርሃምን ነው የሚያስቀድሙት፣ ግን አብርሃምንም ታሪክ የጻፈው ሙሴ ስለሆነ የሙሴን ታሪክ ታውቃላችሁ። እኔ ማን እንደሆንኩ በእያንዳንዱ ነገር ለእኔ እውነተኛ ምስክር ሆኖ የእናንተን ማንነት እናንተን የሚከሰው እኔ አልከሳችሁም። እኔ ልከሳችሁ አይደለሁም፣ ግን የሚከሳችሁ እናንተ ናችሁ። እኔን የምትከሱኝ ልጆቻችሁን ስለፈወስኩ፣ ሙታንን ስላስነሳው። ለምን እኔ ይህንን ሁሉ በምናገርበት ጊዜ እኔ ስለ ራሴ ልናገር ውሸታም ይሆናለሁ? ስለ ራሴ አልናገር፣ በግልጽ ይናገራል። እና አንደኛ ዮሐንስ እውነተኛ ምስክሬ ነው፣ ሁለተኛ ስራዬ ምስክር ነው፣ ሶስተኛ አባቴ ምስክር ነው፣ አራተኛ የተጻፈው ጽሑፍ ምስክሬ ነው። ምክንያቱም ሙሴ የጻፈው ስለ እኔ ነው ብሎ እየተናገረ ነው። ሙሴ ክስ ሳይሆን ምስክሬ ነው ይላል በእንትኑ ላይ። ስለዚህ በእርግጥም እኔ ልከሳችሁ አልመጣሁም፣ እናንተ ግን ትከሱኛላችሁ። አባቴ እኔን አይከሰኝም፣ መጽሐፍም ሙሴ የጻፋቸውን ጽሑፎች እኔን አይከሱኝም፣ እንደገና ደግሞ ስራዬ እኔን አይከሰኝም፣ ስራዬ ንጹህ ነው። በበለጠ ደግሞ ዮሐንስ ራሱ እናንተ የምትመኩበት ዮሐንስን ጭምር ስለ እኔ እውነተኛ ምስክር ስለሆነ እኔ አልከሳችሁም። እነዚህ ነገሮች ግን እኔ ስራ እናንተን ይከሳችኋል፣ አባቴም እንደዚሁ ስራዬ ንጹህ ነው፣ አባቴ ንጹህ ነው፣ ዮሐንስ መጥመቁም እውነተኛ ንጹህ ነው፣ ሙሴም ንጹህ ነው። እነዚህ ሰዎች ስለ እኔ እውነት ይመሰክራሉ፣ እናንተ ግን እኔን ትከሱኛላችሁ። እኔ አይደለሁም እኔን የሚከሳችሁ፣ ጽሑፉ ወይም ደግሞ መጽሐፍ ቅዱስ ይከሳችኋል። ስራዬ ይከሳቸዋል፣ አባቴ ይከሳቸዋል፣ ዮሐንስ ይከሳቸዋል፣ ሙሴ ይከሳቸዋል በሚልበት ጊዜ ስለ እኔ እውነተኛ ምስክር አሉ። እነዚህ እውነተኛ ምስክሮች ናቸው። ስለዚህ እኔ እናንተን ልከሳችሁ ወይም ልጎዳችሁ አልመጣሁም። በእናንተ ውስጥ የአባቴ ፍቅር የለም፣ ወይም የእኔ ፍቅር በእናንተ ፍቅር አታውቁም፣ በልባችሁ ፍቅር የለም። ስለዚህ ፍቅር ስለሌለ ነው እኔ በግልጽ እየነገርኳችሁ ነው። በልባችሁ ፍቅርን መስርቱ፣ ፍቅርን ተለማመዱ እያላቸው ነው።
እግዚአብሔር ይባርክ፣ እግዚአብሔር ይባርክ ፓስተር። ሰዓቱ ስላለቀ ሌላ ሀሳብ ሌላ ጊዜ የሚጨምር ሰው ካለ ይጨምራል። እዚህ ላይ እኔ የወሰድኩት ትረስት የምትለው
በእምነት ሀሳብ አንሰጠች።
እሺ እሺ፣ በእምነት አንቺ ከአንቺ በኋላ እናገራለሁ። እግዚአብሔር ይባርክ ስላሳሰብ
ብዙ የተለየ ሐሳብ የለኝም። ግን ዋናው ነገር ምንድነው ያው ሙሴ ብሎ ይያለ ያለው ስለ ህግ ለማለት ነው። ኢየሱስ እዛ ጋር እየተናገረ ያለው እኔ ሳልሆን የሚከሳቸው ህግ ነውና አንድ ጥቅስ ለማንበብ ሰዎች በሮሜ ምዕራፍ 7 ላይ ጳውሎስ የተናገረው ነገር አለ። ከቁጥር 7 ጀምሮ እንደዚህ ይላል፣ እንግዲህ ምን እንላለን? ህግ በራሱ ኃጢያት ነውን? በፍጹም አይደለም። ነገር ግን በህግ በኩል ባይሆን ኖሮ ኃጢያት ምን እንደሆነ ባላወቅኩም ነበር። ህጉ አትመኝ ባይል ኖሮ ባይል ኖሮ ምኞት ምን እንደሆነ በእርግጥ አላውቅም ነበር። ኃጢያት ግን ትእዛዙ ባስገኘው እድል ተጠቅሞ በእኔ ውስጥ ማንኛውንም አይነት አጉል ምኞት አስነሳ። ኃጢያት ያለ ህግ ሞት ነውና ህጉ ባይኖር ሕያው ነበሩ። ትእዛዝ ከመጣ በኋላ ግን ኃጢያት ያ ሆነ፣ እኔም ሞትሁ። ለሕይወት እንዲሆን የታሰበው ያ ትእዛዝም ሞትን እንዳመጣ ተገነዘቡ። ኃጢያት በትእዛዝ በኩል የተገኘውን እድል በመጠቀም አታለለኝ፣ በትእዛዝም ገደለኝ። ስለዚህ ህጉ በራሱ ቅዱስ ነው፣ ትእዛዙም ቅዱስ ጻድቅና መልካም ነው። ታዲያ በጎ የሆነው ነገር ሞት ሆነብኝን? ከቶ አይደለም። ነገር ግን ኃጢያት በኃጢያትነቱ ይታወቅ ዘንድ በጎ በሆነው ነገር በኩል ሞትን አመጣብኝ። ይኸውም ኃጢያት በትእዛዝ በኩል ይብሱን ኃጢያት ይሆን ዘንድ ነው። እና እንግዲህ ህግ ባይኖር ኃጢያት አላውቅም አለ ጳውሎስ። ህጉ ነው ኃጢያት እያደረግኩ መሆኑን የሚነግረኝ። ህጉ ችግር ስላለበት ሳይሆን ወደ ወረድ ብለን ብናነበው በእኔ ውስጥ ያለው በብልቶቼ ውስጥ ያለው ኃጢያት ነው ብሎ ነው የሚናገረው ጳውሎስ። እና ያ መታዘዝ ስለማልፈልግ ነው ኃጢያት የሆነብኝ እንጂ ህጉ ኃጢያት ስለሆነ አይደለም ይላል። ግን ህጉ ነው የሚከሳቸው። ለምን? ማድረግ ስለማይፈልጉ ይከሳቸዋል። ቢያደርጉ ኖሮ አይከሳቸውም ነበር እኮ። በውስጥ ይሄን አድርጉ ይሄን አታድርጉ የሚለውን ነገር በፈቃደኝነት አሁን ቅድም ሰንበት ትምህርት እንዳጠና ነው በፈቃደኝነት እሺ ቢሉ ኖሮ እኮ የእነሱ ከሳሽ አይሆንም ነበረ ህጉ። እሺ ስለማይሉ ግን ስለማያደርጉ የእነሱ ከሳሽ ሆኖ ተገኘ። እነሱ ህጉ የበላያቸው እንዲሆን አደረጉት። ግን ጸጋውን ግን የበላይ ያደረገ ግን ህጉ አይከሰውም። ለምን? ከህጉ በላይ ሆኗል። እሱ ህጉን እያደረገ ስለሆነ አይከሰውም። አትመኝ የሚለው ሲመኝ ነው። ለምን ተመኘው ብሎ ኃጢአት እኮ አደረግ በመመኘቴ ብሎ የሚያስበው አንድ ሰው ህጉን ባለማድረጉ ነው። ግን ህጉን ግን ከታዘዘ ግን አትመኝ የሚለው ወደ እሱ መጥቶ አይከሰውም። ለምን? አይመኝማ፣ ከምኞት አልፏል ያ ሰው። እና ስለዚህ ህጉን መታዘዝ ስላልቻላችሁ ስላልፈለጋችሁ ህጉ እየከሰሳችሁ ነው። እኔ ግን እኮ ላድናችሁ ነው የመጣሁት። አሁን ህጉ ይከሳል። ህጉ የሚከሰው ሰው ማድረግ ስለማይችል፣ ሰው በራሱ ማድረግ አይችልማ። ምዕራፍ 8 ላይ ሮሜ ላይ ስናይ ይህ የህይወት ቁጥር አንድን ብቻ ባነበው ደስ ይለኛል። ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው፣ ምክንያቱም የህይወት መንፈስ ህግ በክርስቶስ ኢየሱስ ከኃጢአትና ከሞት ህግ ነፃ አውጥቷቸዋል። እና ይሄ እኔ የመጣሁት የህይወት መንፈስ ህግ በውስጣችሁ እንዲሰራና ከሚከሰው ከሳሽ ከሆነው ህግ ነፃ ላውጣችሁ ነው። ህጉ አይደለም ችግሩ። ህጉ ሳይሆን የሚከሳቸው ቅድም እንዳልኩት ስላልታዘዙ ያ ህግ የበላይ ሆኖባቸው ይከሳቸዋል። ኢየሱስ ግን ምንድን ያለው? እኔ ግን በውስጣችሁ ህይወት የሆነውን መንፈስ ስከትላችሁ፣ የህይወት መንፈስ ህግ በውስጣችሁ ሲሆን ሰው ህግን ጠብቆ ይገኛል። የዚህን ጊዜ የህይወት በህይወት መንፈስ ህግ ውስጥ ስለሆነ የሚመላለሰው አድርግ አታድርግ ስለተባለ አይደለም። ኢየሱስ ይሄንን ሁሉ እኔ ሞቼ የኔ ህያው የሆነው ህይወት በእናንተ ውስጥ በሚሆንበት ጊዜ ከዛ ላስመልጣችሁ ነው የመጣሁት። እናንተ አልቻላችሁም፣ እዛው እየከሰሳችሁ ነው ህጉ። እኔ ግን ህጉን ጠብቄ ያንን ለእናንተ ልሰጣችሁ ነው የመጣሁት። ኢየሱስ እኮ ህግን ጠብቆ ከዛ ያንን ንጹህ የሆነ ህይወት ነው ለእኛ የሰጠን። እና እንደዛ አርግል አድናችሁ ነው የመጣሁት እንጂ እኔ ልከሳችሁ አይደለም። ይከሳችሁ ቀደም እንዳልኩት እንዳልደጋግም ህጉ ነው የሚከሳችሁ። እኔ ግን ያንን ህግ ጠብቀላችሁ ንጹህ የናንተ እንደሆነ ተደርጎ ተቆጥሮ እኮ ነው ኢየሱስ የጠበቀውን ህግ እኮ እና የኖረው ህይወት የኛ እንደሆነ ተደርጎ እኮ ተቆጠራልን እኮ ነው በጸጋ መዳን ማለት ያቆ ነው። እና ለዛ ነው ነው የመጣሁት እና ተቀበሉኝ ይላል ነው ኢየሱስ። እግዚአብሔር ይስጥልኝ።
እግዚአብሔር ይባርክሽ ወንድም በየነ። ባታሳስብ ኖሮ ይሄንን የመሰለ ሐሳብ እናገኝም ነበር። እንደውም እኔ መናገር ያሰብኩትን ነገር ከዛ በላይ የበለጠ ሐሳብ ነው ራስዋ የመለሰችው። እንግዲህ ሳጠቃለል ማለት የሚፈልገው ነገር ምንድነው ዛሬ የተማርነው? ከዚህ ቆይታ ምንድነው አውቀን ይሄን ያለነው? ወንድማችን ጌታችን ስታናድደን በማይሆን ነገር ውስጥ ሲንበደል እንዴት ነው መልስ የምንመልሰው? ሪአክሽናችን ምንድነው የሚሆነው? ለዚህ መልስ ሊኖረን ይገባል። በዚህ ሳምንት እስቲ ይሄ ሳምንት የመለማመጃ ሳምንት ይሁን።
አሜን።
ፎር ኦቢዲየንስ ለማን? ለእግዚአብሔር። ለእግዚአብሔር ለመታዘዝ አስተሳሰባችንን የመቀየር የመለማመጃ ሳምንት ይሁን። ባልና ሚስት እየሰማችሁ ያላችሁ በውስጣችሁ አለመግባባት የነበራችሁ ሰዎች ካላችሁ የዛሬን ነገር እንደ ቀላል አትውሰዱ። እስቲ አንተም አንቺም ተማሩ አስተሳሰብን የመለወጥ በነገሮች ላይ። እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። መዝሙር እንድዘምር ተጠይቄ ነበር፣ ሰዓት ያለ አይመስለኝም። እንለፈውና ሌላ ጊዜ መዘመር ይችላል። እንግዲህ ሰዓት የምትቆጣጠሩ እናንተ ናችሁ። እኔ ጨርሻለሁ በእኔ በኩል።
በጸሎት አጠቃለሁ ያኔ።
እሺ እሺ፣ ልጸልይ። አባታችን አምላካችን፣ ዛሬ በእኛ ባህን ነበርኩ ያጠናነው ጥናት መድኃኒታችን በተለምዶ ነው ወይስ መንፈስ ቅዱስ ነበር ያጠናነው? መንፈስ ቅዱስ አንተ አስጠንተህን ከሆነ ክርስቶስ በባህር ዳር ሰዎችን ካስተማረ በኋላ ወደሚቀጥለው ከተማ ባህር ተሻግሮ ሲያልፍ ሰዎች ያላቀዱትን ጉዞ ተጉዘው ነበር። ምሽቱን ሙሉ ተጉዘው ሄደው ከወንዙ ማዶ ከባህር ማዶ ሲገናኙት የተከተላችሁን ለሌላ ነገር ነው። የስጋ ፍላጎት በልባቸው ስላለ ነው። እኔን ለማንገስና መልካም ነገር እያደረግኩ መሪያቸው ሆኜ እንድኖር ነው። የልባቸውን አነበብክ። ከዚህ ማዶ 5 ዓሣና 2 ዳቦ አባዝቶ ማብላቱ ሳይሆን ከዛ ትርጉም አእምሯቸው ውስጥ እነሱ የተቀበሉት ምግብ እያባዛ እንዲመግባቸው ንጉሥ አድርገው ለመሾም ነበር ምሽቱን ሙሉ ሲጓዙ የነበሩት። ስለበላችሁ ተከተላችሁኛል። መድኃኒቴ ዛሬ ከዚህ ወንዝ ማዶ አንተ ስትመግበን ቆይተሃል። እንግዲህ ከዚህ ፕሮግራም በኋላ ለምንድን ነው አንተን የምንከተለው? መድኃኒታችን የዛሬ ቆይታ የተለየ ቆይታ ይሁን ለእኔም ለወገኖችም።
አሜን።
በምስጢራዊ መንገድ እያስተማርክ ያለን አምላክ በምስጢር ልባችንን ቀጥሎ ያለውን ፕሮግራም አደራ ለአንተ እናስረክባለን። አሁን
አሜን
ልቦናችንን ለአንተ እናስረክባለን። አባታችን አስተምረን
አሜን።
ፕሮግራም የሚመሩትን መጽሐፍ ቅዱስ ቃል የሚያስተምሩትን ዳስሳቸው አባቴ። ያይ ለዱ በፊት በእናቱ ሆድ ውስጥ መጠንሰስ ይቀርና ዘር የሱ ዘር የሚባል ከመምጣቱ በፊት ስሙንና ስራውን ያየ አምላክ ዛሬ አሁን ቃልን ይዘው የሚቀበል ግለሰብ ወንድቱን ሴትን አላውቅም ግን አንተ ትውቃለህ። በዛ ግለሰብ አማካኝነት መድኃኒቴ ይሄን ጥቂት ጉባኤ በቃል ያንተ ይባርክ።
አሜን።
በኢየሱስ ክርስቶስ ስም አሜን።
አሜን አሜን።